የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፈለው የወንጌል ትምህርት የዘረኝነት መግደያው መስቀል የፈጠረው ህብረተሰብ በሚል ርዕስ ላይ የተመሰረተ ይሆናል። በኤፌሶን ምዕራፍ 2 ከቁጥር 14 እስከ 17 ላይ ያምላካችን ቃል እንዲህ ይላል፣ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የተዛዛትን ህግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገሎ በርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርቦም ለነበሩትም ሰላምን የምስራች ብሎ ሰበከ ይላል። ጌታችን ኢየሱስ ክርስቶስ በሰራው የመስቀሉ ሥራ ጠባብ በሆነ አስተሳሰብ ይኖሩ የነበሩትን አይሁዳውያንን ደቀ መዛሙርቱ አድርጎ ያኖረበት አሰራር የሚያስደንቅ ነው። ከሁሉም በላይ አይሁዳውያኖቹ በእንዲህ ጠባብ አስተሳሰባቸው ያሉ ሊቀበሏቸው የማይችሉትን ያልተገረዙትን አሕዛብ ተቀብለው ወደ አንድ ቤተ ክርስቲያን አምጥቶ በአንድ መንፈስ በአንድ ጸጋ ወንድማማቾች እህትማማቾች አድርጎ ያኖረበት የማዳኑ ሥራ እጅግ በጣም ድንቅ ነው። እነዚህ ደቀ መዛሙርት የመጀመሪያ ምኞታቸው ጌታችንን አይሁዳዊ ለሆነ አመለካከታቸውና ፍላጎታቸው እንዲኖር የጠበቁ ነበሩ። አይሁዳውያኑን ከአሕዛብ አገዛዝ ስር ነጻ በማውጣት የዳዊትን መንግሥት የሚመልስላቸው ይመስላቸው ነበር። ከደቀ መዛሙርቱ መካከል ከነበሩት ሁለት ደቀ መዛሙርት ላይ ይህንን ሁኔታ እናያለን። በኤማውስ መንገድ ላይ ሲሄዱ ሳሉ አብሯቸው ጌታችን እየሄደ ያለ በነበረበት ጊዜ እርሱ መሆኑን ሳያውቁ ያሉ የተናገሩት ቃል እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሶስተኛው ቀን ነው በማለት በሉቃስ ወንጌል ምዕራፍ 24 ቁጥር 21 ላይ ሲናገሩ ጉጉታቸውን እናያለን። እነዚህ አይሁዳውያን ጌታችን መከራ ተቀብሎ በመሞቱ ተስፋቸው እንደተዘጋ፣ ጌታ ኢየሱስ ሊሞት እንደማይገባው፣ የእስራኤልን መንግሥት መላሽ እስራኤልን የሚቤዥ አድርገው የሚመርጡበት መንገድና ሁኔታ ከመስቀሉ ሞትና ከትንሣኤው ጋር ፈጽሞ የተያዘ አልነበረም። አይሁዳውያን የመሲህን ተስፋ ይጠባበቁ የነበሩት ለራሳቸው ለሕዝባቸው መጽናናትንና ለእስራኤል መንግሥትን በመመለሱ አንጻር ብቻ ይፈልጉት እንደነበረ እናያለን። ይህ ጉጉታቸው ጌታችን ሞቶ መነሳቱን ካረጋገጡም በኋላ ሊያርግ በነበረበት ሰዓት እንኳን ጌታን ሲጠይቁት የነበረው ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው እንደጠየቁት እንመለከታለን። በዚህ ጥያቄያቸው የምንመለከተው ከሞቱ በፊት የነበረው ተስፋቸው ከትንሣኤም በኋላ እንዳልጠፋ እንመለከታለን። ጌታ ኢየሱስ ክርስቶስ ግን ለዚህ ሁኔታ የሰጣቸው መልስ ምንድን ነበረ? በሐዋርያት ሥራ ምዕራፍ 1 ቁጥር 7 ላይ አብ በገዛ ሥልጣኑ ያደረገውን ወራቱንና ዘመናቱን ታውቁ ዘንድ ለእናንተ አልተሰጣችሁም አላቸው። በነቢያት በአባቶቻቸው ከጥንት ጀምሮ ሲነገራቸው የነበራቸውን ተስፋ በእነሱ ዘመን በእነሱ ጉጉት በእነሱ ፍላጎት አለመፈጸሙ ከእግዚአብሔር ሐሳብ ጋር ባጣጥማቸውም ይህ ተስፋ ግን የሚፈጸም እንደሆነ እግዚአብሔር በራሱ ጊዜ ያዘጋጀው እንደሆነ ይነግራቸዋል። የእግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ እንዲህ ባለው ሁኔታ የደቀ መዛሙርቱ ልብና ሐሳብ ሙሉ በሙሉ ለእስራኤል ሊመለስ ተስፋ ከተገባው ትንቢታዊ ተስፋ በመመለስ ወደ እግዚአብሔር እግዚአብሔር በእነርሱ በኩል በእነርሱ ህይወት በዘመናቸው ሊያደርግ ወዳለው ተስፋ ሲሰበስባቸው እናያለን። ከእስራኤል መንግስት ይልቅ ልባቸውንና ሐሳባቸውን በዓለም ሁሉ ሊሰበክ የሚገባውን የመንግስቱን ወንጌል ወደ መስበክና ማስተማር ላይ እንዲያተኩሩ ሲያደርጋቸው እንመለከታለን። ይህንን ሁኔታ ግልጥ ባለ መንገድ እንዲረዱ ጌታ ኢየሱስ ክርስቶስ እልከላችኋለሁ ያለው መንፈስ ቅዱስ በእነርሱ ላይ የሚወርድበትንና የሚመጣበትን ትልቁን ምክንያት እንዲሲል ነገራቸው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ተቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም ምስክሮቼ ትሆናላችሁ አላችሁ። ምድር ዳርቻ ሁሉ ምስክሮቼ ትሆናላችሁ። ይህ ትእዛዝ ዛሬም ጌታችን እስከሚመጣበት ድረስ ጌታ ኢየሱስን እናምናለን የምንል ክርስቲያኖች ሁሉ የተሰጠን ክርስቲያናዊ አደራ ነው። ለቤተ ክርስቲያን ሁሉ የተሰጠ ክርስቲያናዊ አደራ ነው። ክብር ለእግዚአብሔር ይሁን። ምንም እንኳን ጌታችን ጥርትና ግልጥ ባለ ሁኔታ ሊያደርግ የፈለገው ሐሳቡንና ፈቃዱን ቢናገራቸውም ደቀ መዛሙርቱ ግን ይህንን ሁኔታ ሙሉ በሙሉ ሊጨብጡት አልቻሉም። በማቴዎስ ወንጌል በምዕራፍ 28 ከ18 እስከ 20 ላይ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ በማለት ተናግሮ ነበር። ታላቁ ተልእኮ በመባል የሚታወቀውን ይህንን ትእዛዝ ሲሰጥ እንዲያደርጉ የሚፈልገው ምን እንደሆነ በግልጥ ማሳየቱን ከዚህ መመልከት እንችላለን። ከዚህ ክፍል እንደምናየው አሕዛብ ጌታ ኢየሱስ ክርስቶስ ያስተማራቸውንና ያዘዛቸውን በመማር በአብ በወልድና በመንፈስ ቅዱስ ስም ከተጠመቁ በኋላ እንደነርሱ ደቀ መዛሙርት እንደሚሆኑ ነገራቸው ለነዚህ ደቀ መዛሙርት። የጌታ ደቀ መዛሙርት ግን ይህ ትእዛዝ ምን እንደሚያስከትል በቅጡ የገባቸው ከጊዜ በኋላ ነበር። የጌታ ደቀ መዛሙርት በእስራኤል መሲያ አማካኝነት የሚመጣውን በረከት አሕዛብ ለማግኘት ብቁ የሚሆኑት አይሁዳዊነትን በሚያዩበት መለኪያ እንጂ በኢየሱስ ክርስቶስ በርሱ ሥራ ብቻ ሙሉ በሙሉ የእግዚአብሔር ሕዝብ ሆነው እንደነሱ እነሱም በአይሁዳዊነታቸው ሳይሆን ጌታ ኢየሱስ ባፈሰሰው ደም ለእግዚአብሔር ሕዝብነት እንደበቁ አይመለከቱም ነበር። አይሁዳዊ ያልሆነ ውድ ወገኖቼ ጳውሎስ በገላትያ 3:14 ላይ እንደሚናገረው የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ እንዳለው በዚህ አይነት ሁኔታ መሆኑን ለመረዳት የበቁት ከብዙ ጊዜ በኋላ ነበር። የአብርሃም በረከት ለአሕዛብ የሚመጣው በአይሁዳዊነት ወይም አይሁዳዊ በመሆን ሳይሆን በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ባፈሰሰው ደም በተቀበለው መከራ እሱን በማመን ይህ በረከት እንደሚገኝ አይሁዳውያኖቹ ራሳቸው ለዚህ በረከት ብቁ የሚያረጋቸው አይሁዳዊነታቸው ሳይሆን ጌታ ኢየሱስ ክርስቶስን ማመናቸው እንደሆነ በግልጥ ያሳያል። የመሲሁ የኢየሱስ ክርስቶስ ወሳኝነት አልገባቸውም። ሊመሰክሩለት የተጠሩት ኢየሱስ ክርስቶስ እሱን ያመኑትን ሰብስቦ የሚሰራትን የቤተ ክርስቲያኑን ምንነትና ማርነት መረዳት ይቸገሩ ነበር። ጌታችን በዚህ ዓለት ላይ ሰራታለው ያላት ቤተ ክርስቲያን ጌታችን ከመስቀሉ በኋላ በተነሳበት ህይወትና ኃይል ብቻ የምትኖር የምትታወቅ እንደሆነች በግልጥ አላስተዋሉ። ጌታችን ካረገ በኋላ የሆነው ትልቁና ዋነኛው ነገር የእግዚአብሔር መንፈስ በሐዋርያትና በጌታ ደቀ መዛሙርት ላይ መፍሰሱ ነበር። ይህ ጊዜ ቤተ ክርስቲያንን የክርስቶስ አካል የሚያደርጋትን የጸጋውን መንፈስ በመቀበሏ ቤተ ክርስቲያን የተመሰረተችበት ዕለት ሆኖ ይህ ጊዜ በአማኞች ሁሉ ዘንድ የቤተ ክርስቲያን ልደት ሆኖ ይወሰዳል። በዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ብሎ የተናገረው ይህ መንፈስ እርሱ በከበረበት ጊዜ በውስጣቸው ገብቶ እንዴት እንደፈለቀ የሐዋርያት ሥራ ምዕራፍ 2 ያሳየናል። ክብርና ምስጋና ሞቶ ለተነሳው ለእግዚአብሔር ልጅ ይሁን። ይህንን እጹብና ድንቅ የሆነውን መንፈስ ቅዱስን ለማግኘት ምክንያት የሆነው ዛሬም በእኛም ዘመን ምክንያት የሚሆንልን በማይሞት ሕይወት ኃይል ከሙታን ተነስቶ በአባቱ ቀኝ የዘላለም ካህን ሆኖ የሚኖርልን ኢየሱስ ክርስቶስ ነው። የእግዚአብሔር ስም ብሩክ ይሁን። ጌታ ኢየሱስ ያለው በእኔ የሚያምን ነው። ስለሆነም ውድ አድማጮቼ ዛሬም እርሱን የሚያምኑ ሁሉ በዚህ መንፈስ ይሞላሉ። ይህንን ቅዱስ መንፈስ ከሰው ወይንም በሰው ለማግኘት የሚቻል አይደለም። መንፈስ ቅዱስን ለማግኘት ብቸኛው ምክንያት ኢየሱስ ብቻ ነው። ጾማችን፣ ጸሎታችን፣ አጸላለያችን ወይንም የእግዚአብሔር ሰዎች የምንላቸው ለዚህ መንፈስ ብቁ ሊያደርጉን ወይም ሊሰጡንም አይችሉም። እግዚአብሔር ስም የተባረከ ይሁን። ኢየሱስ መንፈስ ቅዱስን የሚያፈልቀው የሕይወት ውሃ ምንጩ እሱ ራሱ ነው። ያለ ኢየሱስ ወይንም ከኢየሱስ የማይገኝ መንፈስ ሁሉ ከእግዚአብሔር አይደለም። ሐዋርያው ጳውሎስ በሮሜ 11:7 ላይ ነገር ግን ከቅርንጫፎቹ አንዳንዱ ቢሰበሩ አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ከነርሱ ጋር የወይራ ዘይት ከሚያወጣው ስር ተካፋይ ከሆንህ በቅርንጫፎች ላይ አትመካ እንዳለው ውድ ወገኖቼ በዘይት የተመሰለውን መንፈስ ቅዱስን የሚያወጣው የወይራ ስር የተባለው ኢየሱስ ክርስቶስ ራሱ ነው። እሱ የሕይወት ውሃ የተባለውና የወይራ ዘይት የሚያፈልቀው የመንፈስ ቅዱስም የሕይወት ውሃ ምንጭና ስር ነው። ክብርና ምስጋና ለስሙ ይሁን። ስለዚህ በበዓለ ሃምሳ ዕለት የጌታችንን ሞትና ትንሣኤ አምነው የተሰበሰቡ 120 የሚያሉ ደቀ መዛሙርት ባሉበት ስፍራ ከሰማይ የወረደው መንፈስ ቅዱስ በሁሉም ደቀ መዛሙርት ውስጥ ገብቶ አደረ። ለዚህ ምክንያቱ ኢየሱስ ክርስቶስ መክበሩ ነው። በዚያ ስፍራ የጌታችን እናት ማርያም፣ ሌሎች ሴቶችና ስማቸው በመጽሐፍ ቅዱስ ያልተጠቀሱ ከጌታ ከኢየሱስ ክርስቶስ ሐዋርያት ጋር ሆነው በአንድነት በዚያ ስፍራ ነበሩ። በሁሉም ላይ የወረደው በውስጣቸው አድሮ የፈለቀው መንፈስ ቅዱስም በሁሉም ላይ የወረደ በሁሉም ውስጥ ገብቶ የሞላና የፈለቀው አንድ መንፈስ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ በዚህ ስፍራ ከተሰበሰቡት 120 ሰዎች መካከል አንዳቸውን ሳይተው ሁሉንም በዚሁ ጸጋ እኩል አደላቸው። በሐዋርያት ሥራ ምዕራፍ 2 ከቁጥር 3 እስከ 4 ላይ እንደ ሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ክብር ለእግዚአብሔር ይሁን። በሁሉም መንፈስ ቅዱስ ሞላባቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ አንዳቸውንም አልተውም ጌታ። አንድ እንደሆነ የሚታመነው መንፈስ ቅዱስ ነው በሁሉም ገብቶ አንድ አካል ያደረጋቸው፣ የክርስቶስን አካል ያስገኘው፣ ቤተ ክርስቲያን በዚያን ጊዜ እንድትወለድ ያደረገው። ሁሉም ያንን መንፈስ ጠጥተው በመንፈስ የሆነ ከአይሁዳዊነት የበለጠ የላቀ የአንድነታቸው ምክንያትና መሰረት መለኮት በሆነው የአብና የወልድ ሕይወት ነው በተባለው በመንፈስ ቅዱስ ዘላለማዊ አንድነትን አገኙ። የቤተ ክርስቲያን ክብር እይታዋ በዚህ ላይ ተመሰረተ መሆን አለበት። ክርስቶስ ቤተ ክርስቲያን በዚህ ክብር መንፈስ ነው ህልውናዋን መለያው አድርጋ የምትኖረው። እግዚአብሔር ይህንን ታላቅ ሥራ ሆን ብሎ ያደረገው በበዓለ ሃምሳ ዕለት ነበር። በዓሉን ሊያከብሩ ሰዎች ከ15 ከማያንሱ ከተሞችና አገሮች እንደመጡ እናያለን። ከሰሜን አፍሪካ፣ ከአውሮፓ፣ ከምስራቅ አገሮች፣ ከሜዲትራኒያን ደሴቶች፣ ከአረብ ሀገሮች የመጡ ሰዎች በዚያ ነበሩ። እነዚህ ሁሉ የተለያየ ቋንቋ ይናገሩ ነበር። እንደዚህ አይነት ባለ በዓል ላይ እነዚህ ሁሉ ሰዎች ተሰብስበው ባሉበት መካከል ቆሞ ነው ጴጥሮስ የመጀመሪያውን ስብከት የሰበከው። እግዚአብሔር በስትራቴጂ በፕላን በእቅድ ነበር ይሄን ያደረገው። በተሰበሰቡት መካከል ጴጥሮስ የሰበከው ስብከት ልባቸውን ሲነካው የጠየቁት ጥያቄ ነበረ። ጴጥሮስ ለዚህ ለጠየቁት ጥያቄ መልስ ሲሰጥ የተናገራቸው ቃል ጴጥሮስም ይላል መጽሐፍ ቅዱሳችን በምዕራፍ 2 ከቁጥር 38 እስከ 39 ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ውድ ወገኖቼ ይሄ የመንፈስ ቅዱስን የጸጋ ስጦታ እንጃ ይህ ምንድነው ይላሉ ለሚጠይቁ ሰዎች ይሄ የመንፈስ ቅዱስ ስጦታ እናንተም ናችሁ የምትቀበሉት እኛ ብቻ አይደለም። ይሄ ተስፋ ቃል ለእናንተም ለልጆቻችሁ ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ውድ ወገኖቼ በእነዚህ ሐዋርያቶች በ120 ላይ ፈሰሰው ለጴጥሮስ ደግሞ ንስሐ ብትገቡ ይሰጣችኋል ያላቸው ደግሞም ልጆቻቸው በሩቅ ላሉ የተባልን እኛንም ሁሉ ጨምሮ ይህንን መንፈስ በማግኘት ምን እንደምንሆን ማወቅ እንዴት ያለ ትልቅ ጸጋ ነው። ጴጥሮስ በዚህ ውስጥ ያለው ለመጀመሪያ ጊዜ በ120 ደቀ መዛሙርት ላይ ሲወርድ ያዩት መንፈስ ቅዱስ ለነርሱ ለልጆቻቸው እንደዚሁም በሩቅ ላሉት ለኔም ለእናንተም ሁሉ እንደሚሆን ያበሰረው። እግዚአብሔር አንድያ ልጁን ለዓለም ሁሉ ሰጥቶ የልጁን መንፈስ እንዴት ለሁሉም አይሰጥም? ልጁን ለመስቀል መከራ አሳልፎ ሰጥቶ ደሙን አፍስሶ ሞቶ የተነሳው ኢየሱስ ክርስቶስ እግዚአብሔር ዓለሙን እንዱ የመውደዱ ፍቅር መለኪያ ሆኖ ያለ የልጁ መንፈስ እንዴት አይሰጠንም? ይህ ድንቅ ተስፋ ነው። ለልጆቻችሁ ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነው የሚለው እኔና እናንተን እንደሚጨምር ማሰብ አለብን። የእግዚአብሔር ስም የተባረከ ይሁን። የቱንም ያህል በመንፈስ ቅዱስ ስም ማጭበርበርና የተሳሳቱ አሰራሮች ሲከናወኑ ብናይም ይህ ተስፋ ዛሬም የሚሆን መሆኑን ብንክድ ችላ ብንል የክርስቶስ ቤተ ክርስቲያን የሚያደርገን የምንገባ የምንወጣበት ህንጻ አይደለም። የምናደርጋቸው ስርዓቶች አይደሉም። በውስጣችን የክርስቶስ መንፈስ መኖሩና መግባቱ ነው። የእግዚአብሔር መንፈስ ብዙ ሳይቆይ እነዚህን ደቀ መዛሙርት በእነሱ ላይ እንደወረደ ጴጥሮስ በመንፈስ ቅዱስ ተሞልቶ እንደተናገረ አይሁዳውያኖች የሚጸየፏቸው ሳምራውያኖች በፊልጶስ አማካኝነት ወንጌልን ከሰሙ በኋላ በዚህ መንፈስ ሲሞሉ ናል። ጴጥሮስና ዮሐንስ ወደዚያ ሄደው የሆነውን ስንመለከት በኢየሩሳሌምም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስንና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከነርሱ ባንዱ ላይ ስንኳ ገና አልወረደም ነበርና በዚያን ጊዜ እጃቸውን ጫኑባቸው መንፈስ ቅዱስንም ተቀበሉ ይላል ሐዋርያት ሥራ ምዕራፍ 8 ከቁጥር 14 እስከ 17። ይህ እንግዲህ ድንቅ ነገር ነው። የሳምራውያን ሰዎች በአይሁዳውያን የተጠሉ ናቸው። ይህንን የጥልን ግድግዳ ጌታ ኢየሱስ በመስቀሉ ስላፈረሰ ክብር ለእግዚአብሔር ይሁን የኢየሱስ ወንጌል በመሰበኩ የተከናወነ ጸጋ እንደሆነ እንመለከታለን። በኢየሩሳሌም የጀመረው በይሁዳ የቀጠለው የጌታ ሥራ አይሁዳውያን በሚንቋቸው በሳምራውያን መንደር ሁሉ የጌታ ወንጌል ገባ። መንፈስ ቅዱስም በሰማርያ ሰዎች ላይ ወረደ በውስጣቸውም አደረ። ኦ ድንቅ 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 ሥራ! የሰማርያ ሰዎች ስለራሳቸው ያላቸው አስተያየትና አመለካከት ንጹህ እስራኤላውያን እንደሆኑ የሚያምኑ ናቸው። አይሁዳውያን ግን የአሶር ንጉስ ከባቢሎን ከአካባቢው ሀገሮች ሰዎችን በሰማርያ በማስፈር ያኖራቸው ዝርያዎች እንደሆኑ ነው የሚታመነው። ሁለተኛ ነገስት ምዕራፍ 17ን ብናነብ ይሄንን ማየት እንችላለን። በአይሁድና በሳምራውያን መካከል ያለውን የጥል ግድግዳ የዘር ልዩነትን የክርስቶስ ኢየሱስ ወንጌል አፍርሶ ክብር ለእግዚአብሔር ይሁን ጌታችን አባቱን አባባባ በሚልበት በራሱ የልጅነት መንፈስ ሳምራውያንና አይሁዳውያንን በሰማያዊና በዘላለማዊ ልጅነት እየሞላቸው ሁለቱም ወገኖች አባ አባት ይላሉ በሰማዩ አባት ስር የሚኖሩ ልጆች ሲያደርጋቸው እናያለን። ይህ በሐዋርያት ጊዜና ገና በእግሯ በእየቆመች ላለች ቤተክርስቲያን ትልቅ ለውጥ ነው። የእግዚአብሔር ስም የተባረከ ይሁን። የጥልን ግድግዳ በመስቀሉ ያፈረሰው የኢየሱስ ክርስቶስ ወንጌል ሲሰበክ የሚኖረው አንድነት በየትኛው መንገድ ሰዎች አንድነት ለማምጣት ከሚመርጡበት መንገድና ዘዴ ሁሉ ይበልጣል። ስለዚህ ውድ ወገኖቼ እኛ ኢትዮጵያውያን ዛሬ በቤተ ክርስቲያን ውስጥ ብዙ መለያየቶች አሉ። ሰዎች በዘር በቋንቋ እየተለያዩ ነው። ባንድ ቤተ ክርስቲያን ውስጥ ያሉ ሰዎች የጸሎት ርስ አውጥተው ስለ ሀገር ስለ ወገን ሲጸለይ ሌላው ይከፈዋል። እና የኔን ወገን የሚነካ ነው የኔን ወገን የሚጎዳ ነው የሚል አመለካከቶች አሉ። በክርስቶስ ቤተ ክርስቲያን ውስጥ ሰው ትግሬ፣ አማራ፣ ኦሮሞ ሆኖ አይኖርም። በዚህ በጠጣው በእግዚአብሔር መንፈስ በኢየሱስ ክርስቶስ መንፈስ ነው። ኢትዮጵያውያን ክርስቲያኖች የክርስቶስ መንፈስ አለብን የምንል በልጅነት መንፈስ ታተመናል የምንል አይደንቲቲያችን ሰማያዊ ነው። በዚህ ሰማያዊ ልቦናችን በሰው ልጆች ላይ እግዚአብሔር በፈጠራቸው ሁሉ ላይ ችግር ሲፈጠር በዚህ መንፈስ ጸጋ እስከኖርን ድረስ ስጋዊ አይደንቲቲያችን መልካችንን ሳይሆን በክርስቶስ ኢየሱስ ያገኘነውን የልጅነትን መንፈስ መሰረት ባደረገ ህይወት እኖራለሁ የምንል ሁሉ የጥል ግድግዳችን ፈርሷል። አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም። ክርስቶስ ሁሉን ነው፣ በሁሉም ነው። እግዚአብሔር ስም የተባረከ ይሁን። በኤርትራ ውስጥ ለታሰሩ ክርስቲያን ወንድሞቻችን ይበላቸው አንልም። ወንድሞቼ ናቸው፣ እህቶቼ ናቸው ብለን መጸለይ አለብን። በየትኛውም የኢትዮጵያ ክፍለ ሀገር ውስጥ በየትኛውም ስፍራና ከተማ ከኢትዮጵያም ውጪ ሰዎች ሲሰደዱ መከራ ሲቀበሉ ክርስቲያን የሆነ ሰው በክርስቶስ ያለውን ወንድሙን ወገኑን በዘር መመልከት እጅግ ጸያፍና አሳዛኝ ነውር የሆነ ነገር ነው። ዛሬ በፖለቲካ ላይ የሚቀመጡ ባለስልጣኖች እግዚአብሔርን የማይፈሩ ከሆነ አመንዝሮች፣ ነፍሰ ገዳዮች፣ ክፉ ሰዎች፣ አታላዮች፣ አጭበርባሪዎች ሊሆኑ እንደሚችሉ ይታወቃል። የእግዚአብሔር ሕዝብ በመስቀሉ የተዋጀ በፖለቲከኞች ጎራ ዙሪያ ተሰብስቦ የነሱን አጀንዳና ቋንቋ አራጋቢ አይሆንም። በክርስቶስ መንፈስ በታተመበት በልጅነት መንፈስ አብረውት ወንድሞች እህቶች ከኖሩ ጋር ተስማምቶ ተጣጥሞ ይኖራል። የሚያሳዝነው በሐዋርያት ሥራ ላይ ካየነው እንዳየነው የተስፋው ቃል ለእናንተ ለልጆቻችሁ ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና በማለት ጴጥሮስ የሰበከው የራሱ ስብከት ትልቅ ፈተና ገጠመው። ጴጥሮስ ውድ ወገኖቼ በመጽሐፍ ቅዱስ ላይ ስንመለከት በባህር አጠገብ ይኖር በነበረው በቆዳ ፋቂው በስምዖን ቤት በእንግድነት ላይ ሳለ ራእይ ያያል። ይህንን ራእይ በመጽሐፍ ቅዱስ እንዲህ ተብሎ ተጽፏል። ሰማይ ተከፍቶ በአራት ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዚያውም አራት እግር ያላቸው ሁለት አራዊት በምድር የሚንቀሳቀሱ የሰማይ ወፎች ነበሩበት። ጴጥሮስ ሆይ ተነሳና አርደህ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች እርኩስ የሚያጸይፍ ከቶ በልቼ አላውቅም። ደግሞም ሁለተኛ እግዚአብሔር ያነሳውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ይህም ሶስት ጊዜ ሆነ፣ ወዲያውም ዕቃ ወደ ሰማይ ተወሰደ ይላል። በዚህ ራእይ ውስጥ እግዚአብሔር ያሳየው ምንድን ነው? ጴጥሮስ ምንም እንኳን በመንፈስ ቅዱስ ተሞልቶ በሐዋርያነት ሥልጣን እያገለገለ ቢሆንም ኢየሱስ እርሱንና እርሱን የመሰሉትን እየተጠቀመ እየተገነባች ያለችውን የክርስቶስን ቤተ ክርስቲያን ሙሉ በሙሉ እንደ እግዚአብሔር ሐሳብ ለማየት ገና እንዳልደረሰን ያለ አስተሳሰቡ ገና በአይሁዳዊነት የሚወሰድ ነበር እንጂ መንፈስ ቅዱስ ክርስቶስ ሁሉን ነው በሁሉም ነው የተባለውን መንፈሳዊ ምስጢርና ገና ለመረዳት አልቻለም። ሊያገለግል የተጠራውን ወንጌል ሙሉ በሙሉ በአሕዛብ ለነበሩት መስበክ የሚቸገርበት ሁኔታ ነበረው። ዛሬ ዘረኝነታችን ለአማራ ትግሬ ሆነ ለአማራው መስበክ ካስቸገረ፣ አማራ ሆነ ለኦሮሞ መስበክ ካስቸገረ፣ ኦሮሞ ለአማራ መስበክ ከተቸገረ፣ ትግሬው ለአማራው መስበክ ከተቸገረ፣ ይሄ ፈጽሞ ትክክል አይደለም። በሽተኞች እንደሆነን ነው የሚያሳየው። ጴጥሮስ በዚህ አይነት ሁኔታ እግዚአብሔር ሊያስተምረው ወደደ። ከላይ እንዳየነው ለሳምራውያን መንፈስ ቅዱስ እንዲሞሉ ከዮሐንስ ጋር ሆኖ ሊጸልይ የቻለው ምናልባት ጌታችን ራሱን ሳምራዊቱን ሴት ማናገሩንና በሳምራውያን መንደር ተገኝቶ ማደሩን በማስታወሱ ሊሆን ይችላል። ይህንን ራእይ በሚያይበት ጊዜ ግን አሕዛብን በክርስቶስ ወንጌል ለመድረስ እጅግ የሚቸገርበት ጊዜ ነበር። ልቡን የሚያውቅ እግዚአብሔር ግን አስተሳሰቡንና አመለካከቱን ለመለወጥ በዚህ ራይ ሲናገረው እናያለን። ይህንን ራይ እንዳየ የሆነውን ነገር የእግዚአብሔር ቃል ያሳየናል። ጴጥሮስም ስላየው ራይ ምን ይሆን ብሎ በልቡ ሲያመነታ እነሆ ቆርኔሊዮስ የላካቸው ሰዎች ስለ ስምዖን ቤት ጠየቀው ወደ ደጁ ቀረቡ። ድምጻቸውን ከፍ አድርገው ጴጥሮስ የተባለ ስምዖን በዚህ በእንግድነት ተቀምጧልን ብለው ጠይቁ ነበር። ጴጥሮስ ስለ ራዩ ሲያወጣ ሲያወርድ ሳለ መንፈስ እነሆ ሶስት ሰዎች ይፈልጓል፣ ተነስተው ውረድ፣ እኔም ልካቸዋለሁ፣ ሳትጠራጠር ከነርሱ ጋር ሂድ አለው። ይህንን አይሁዳዊ ልቦናውን እያደፋፈረው ሂድ ሲለው እናያለን። ደስ የሚለው ነገር ጴጥሮስ መንፈስ ቅዱስ እንዳዘዘው አደረገ። ወደ ቆርኔሊዮስ ቤትም ገባ። ከዚያም ጴጥሮስ አይሁዳዊነቱ ለአንዴና ለመጨረሻ ጊዜ የሚያስጥል ነገር እንዳገኘ እንመለከታለን። ቃሉ እንዲህ ይላል፣ ጴጥሮስም በገባ ጊዜ ቆርኔሊዮስ ተገናኝቶ ከእግሩ በታች ወደቀና ሰገደለት። ጴጥሮስ ግን ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። ከእርሱ ጋር እየተነጋገረ ገባ። ብዙዎች ተከማችተው አግኝቶ አይሁዳዊ ሰው ከሌላ ወገን ጋር ይተባበር ወይም ይቃረብ ዘንድ እንዳልተፈቀደ እናንተ ታውቃላችሁ። ለእኔ ግን እግዚአብሔር ማንንም ሰው እርኩስ የሚያጸይፍ ነው እንዳልል አሳየኝ። ስለዚህ ደግሞ ብትጠሩኝ ሳልከራከር መጣሁ አለ። ጴጥሮስ በእንደዚህ ያለ ሁኔታ ያገለገለበት መንፈስ ዛሬ በቤተ ክርስቲያን ውስጥ መኖር አለበት። ለመጸለይም ለመስበክም የእግዚአብሔር ሕዝብ መንፈሳዊ አንድነቱን ከዘር ባለፈ መንገድ ጠብቆ መልካም የሆነውን የእግዚአብሔርን ጸጋ ለማንም ዘርን ሳንጠይቅ ማንነትን ሳናካልል ልንሰብከው ይገባል። የዚህን ቀጣይ ትምህርት በሚቀጥለው ሳምንት አካፍላችኋለሁ። እግዚአብሔር ይህንን ትምህርት ለበረከት ለጥቅም ያድርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።